ምንድነው መጠይቀው ምን ያህል እንደምትሰሙ ፊድባክ ማግኘት ጥሩ ነው በጣም አብራቻቸው የሰማቻቸው በተለይ ሰዎች ካሉ የሰሙትን ነገር እንዴት እንዳያዩት እንደተመለከቱት ለምን አንድ ነገር ምንምኛ ነጋዴዎች ባንሆንም ወንጌልን እንደባለ አደራ ስለሆነ ምን ሰጠው በትክክል መድረሱን ማወቅ አለብን እግዚአብሔር ይመስገን ሰዎች እንዴት እንደሚረዱት እንዴት እንደሚያዩት መስማት በጣም አስፈልጊ ነው ጥያቄ ሲኖራችሁ ሰዎች ሲጠይቁ እግዚአብሔር ተመሰገነ ይሁን ይሄንን ማድረግ ይኖርብናል መነጋገር መማካከር ጌታ ይመስገን እግዚአብሔር ስም የተባረከ ይሁን እንጸልይ አምላካችን ሁሉ እግዚአብሔር በስም ስልጣን ባንተ ኃይል ስር እንድንሆን የከበረውን የተቀደሰውን ስምህን በዚህ ጉባኤ እንጠራለን ሁለትም ሶስትም እግዚአብሔር ሆይ በስም ጠላ ስር سنሰበሰብ እገኛለሁ ያልከ አንተ ጌታችን አቤቱ የተባረከውን ቃልህን አስተምረን ምንም እንኳን እግዚአብሔር ሆይ ዛሬ የምናነሳው ብዙ ጊዜ የሰማነው እነት ቢሆንም ይሄ ነገር እኛን ምን ያህል እንደሰራን ምን ያህል በዚህ ነገር እንዳተረፈን ምን ያህል በዚህ እነት እንደተጠቀመን ያስተዋልን ጌታ ሆይ ቃልህን እንድንመለከት እርዳን ሉል እግዚአብሔር በጌታ በኢየሱስ ስም እንለምንሃለን ወደ እነት ሁሉ ምራን በቅዱስ መንፈስህ መታነጽን መቀደስን መሰራትን ስጠን ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን ባለፈው ሳምንት ስለ ደቀ መዝሙርነት سنመለከት ደቀ መዝሙር የሚለው ነውነት በሁለት አይነት ሁኔታዎች ተመልክተናል አንደኛ ደቀ መዝሙር ማለት የሚማር እንደሆነ አይተናል ደቀ መዝሙር የሚሆን ሰው የሚከተል እንደሆነ አይተናል መከተልና መማር ሁለቱ ነገሮች በጣም ወሳኝ እንደሆኑ ነው ያየነው ብዙ ጊዜ ሰዎች የደቀ መዝሙር ትምህርት ተመሪያለው ይላሉ እና ደቀ መዝሙርነት ጌታን ከመከተል ጋራ የሚያዝ ነው እንጂ ትምህርት ከመማር ጋር ብቻ የሚያዝ አይደለም ስለዚህ ደቀ መዝሙር ከማን ይማራል ከእግዚአብሔር ይማራል ከጌታ ከኢየሱስ ይማራል እና ደቀ መዝሙር ዋናው ትልቅ ነገር ተማሪ ነው የሚማር ያለ ትምህርት ደቀ መዝሙርነት የለም ወደድንም ጠላንም የእግዚአብሔርን ነገር እኛ የምናገኘው በመማር ነው እግዚአብሔርም ሁሉን ቻይ የሆነ ሃይማኖታችንን የመሰረተው በቃል ላይ ነው የእግዚአብሔር ቃል የሌለው ሰው እምነት የለውም መጽሐፍ ቅዱሳችን እምነት ከመስማት ነው ስለሚል እምነትም የምናገኘው በሰማ ነው በተማር ነው በእግዚአብሔር ቃል ስለሆነ እምነት እንዲሁ የጠራ ነው አንድ የምንከተለውን ቤተ እምነት ጠርተን እምነቴ ይሄ ነው ማለት አንችልም በቅርብ ጊዜ ያገኘኋቸው አንድ ካህን በጣም የሚያስደንቅ ነገር ነገሩኝ እማልጠብቀው እኚህ ሰው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ብዙ ዓመት ያገለገሉ ሰው ናቸው እና ቤተ ክርስቲያን የሚለው ክርስቶስ ደሙን ያፈሰሰው እኛ ለምናመልክበት ህንፃ አይደለም ይሄ መሰብሰቢያ አዳራሽ ነው አሉኝ እኔ እንደዚህ ያለ ነገር የሚናገር ሰው ለመጀመሪያ ጊዜ ነው ስሰማ ክርስቶስ ደሙን ያፈሰሰው ለምእመናን ነው ቤተ ክርስቲያን የእግዚአብሔር ህዝብ ነው አሉኝ እግዚአብሔር ይመስገን ብዙ ሰዎች ሳናውቀው ሃይማኖታችንን ከምንማረው ትምህርት ውጪ እናወጣዋለን አሁንማ እኛ የሚሰማን ነገር ሁሉ ምኞታችን ሁሉ የእምነታችን ምክንያት ሊሆን እንደሚችልም ነው እየተማርን ያለ ነው በተለይ በካሪዝማቲክ ፔንቴኮስታል እንቅስቃሴ ውስጥ እምነት ከመታዘዝ ጋር የሚያያዝ ከመማር ጋር የሚያያዝ የእግዚአብሔርን ፈቃድና ሐሳብ ከማወቅ ጋር የሚያያዝ ስለሆነ እኔና የናንተ ሃይማኖት በእምነት ላይ ተመሰረተው በትምህርትና በእግዚአብሔር ቃል እውነት ላይ ተመሰረተ መሆኑን ማወቅ አለብን። የደቀ መዝሙር ነገር እነዚህ ሁለት ነገሮች ወሳኝ ናቸው። ደቀ መዝሙር የሚማር ነው አንድ ሁለተኛ የሚከተል ነው። ነዚህን ጉዳዮች በሰፋት ለና የምንችልባቸው ነጥቦችን ዛሬ አንደኛው ነጥብ እናነሳለን። ነገር ግን ደቀ መዝሙር የሚማር ነው ስንል አስተማሪ መኖር አለበት። በአዲስ ኪዳን ውስጥ በማቴዎስ በማርቆስ በሉቃስና በዮሐንስ ወንጌል سنመለከት ጌታ ኢየሱስ በተደጋጋሚ ሲጠራ መምህር ተብሎ ነው የሚጠራው። መምህር አስተማሪ ሆኖ ነው የተጠራው። ስለዚህ ክርስቶስን ደቀመዛሙርቶቹ እንዳስተማሪያቸው ነው ያዩት። እሱም ያስተምር ነበር። አብዛኛው የጌታ ሥራ በመድር በነበረ ጊዜ የማስተማር ሥራ ይሰራ እንደነበር ነው በመጽሐፍ ቅዱስ ላይ የምናየው። እግዚአብሔር የተመሰገነ ይሁን። እና እነዚህን ሁኔታዎች ወደፊት በተለያየ አይነት መንገድ እናነሳቸዋለን። ስለዚህ ደቀ መዝሙር የሚማር ነው ስንል በመጽሐፍ ቅዱስ ውስጥ ትልቅ ስፍራ የሚሰጠው ነው። መማር የሚያቆም ሰው ደቀ መዝሙር ህይወት ሊኖረው አይችልም። ጥሩ ውጤት ያለው አገልግሎት ያገለገሉ ጥሩ ውጤት ያለው ህይወት የኖሩ የእግዚአብሔር ሰዎች ሩጫቸውን በአግባብ የፈጸሙ የጌታ ባሪያዎች ክርስቲያኖች ሁሉ ከጌታ የተማሩ ሰዎች ናቸው። እግዚአብሔር የተመሰገነ ይሁን። ስለዚህ መማርን ችላ ብለን በቤተ ክርስቲያን ውስጥ የኖርነውን ወይም እምነታችንን በሲስተም ቤተ ክርስቲያን ውስጥ ከሰዎች ጋር ባለ ኢንተራክሽን የምናውቀው ነገር የደቀ መዝሙር ህይወት አኖረንም። የተማርነው ትምህርት ነው የደቀ መዝሙር እምነት የሚያኖረን። መከተል ሳይኖር በትምህርት ብቻ አውቃለሁ ብሎ የለም። ጌታን ትከተያለሽ ወይ ትከተላለህ ወይ ነው ጥያቄው። ብዙ ሰዎች ጌታን ሳይከተሉ በቤተ ክርስቲያን የኖሩትን ህይወት አወቀን የሚሉበት ሁኔታ አለ። እናውቃለን ሊሉ ይችላሉ፣ ግን ጌታን ሲከተሉ አይታይም። ጌታን ካልተከተለ አንድ ሰው የደቀ መዝሙር ህይወት አለው ማለት አይቻልም። እነዚህን ሁኔታዎች በጣም አድርገን ልብ ልንላቸው ይገባል። እግዚአብሔር የተመሰገነ ይሁን። ጌታ የተባረከ ይሁን። እግዚአብሔር ይመስገን። በመጽሐፍ ቅዱስ ውስጥ የተለያዩ የእግዚአብሔር ሰዎች ጌታን የተከተሉ ደቀ መዛሙርትን አንዳንዶቹን ብንጠራቸው በተለይ በሐዋርያት ሥራ ውስጥ ብትመለከቱ በሙሉ ክርስቲያኖች እንዳለ ደቀ መዝሙር ተብለው ነበር የሚጠሩት። በሐዋርያት ሥራ ምዕራፍ 9 ቁጥር 26 ላይ ለሐዋርያው ጳውሎስ ገና ወደ ጌታ ሲመጣ አለ አይደለም፣ ሐዋርያው ጳውሎስ እንደመጣ ወደ ኢየሩሳሌም በደረሰ ጊዜ ይላል ምዕራፍ 9 ቁጥር 26 ላይ ከደቀ መዛሙርት ጋራ ይተባበር ዘንድ ሞከረ ይላል። ሁሉም ደቀ መዝሙር እንደሆነ ስላላመኑ ፈሩት ይላል። በኢየሩሳሌም የነበሩት የጌታ አማኞች በሙሉ ማን ተብለው ሲጠሩ ነው የምናያቸው? ደቀ መዛሙርት ተብለው ነው የሚጠሩት። የሚገርመው ነገር የሐዋርያት ሥራ ምዕራፍ 2ን አውጥታችሁ ብትመለከቱ እነዚህ ደቀ መዛሙርት በኢየሩሳሌም የነበሩት በምን አይነት ሁኔታ ተሰብስበው ክርስትናቸውን ሲኖሩ ይህን ወደፊት በስፋት የምናየው ነው። የደቀ መዝሙር ህይወት በቤተ ክርስቲያን በእግዚአብሔር ሕዝብ መካከል የሚለውን ወደፊት ስናይ እናየዋለን። ምዕራፍ 2 ላይ ስትመለከቱ ምን አይነት ቁጥር 42 ላይ የሚናገር ተመልከቱ። ከቁጥር 41 ቃሉንም የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ምን ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ይላል። ስለዚህ እነዚህ ደቀ መዛሙርት በትምህርት የተያዙ እንደሆኑ ነው የምናየው። በኢየሩሳሌም የነበሩ ደቀ መዛሙርት በሐዋርያት ሥራ ምዕራፍ 9 ቁጥር 36 ላይ ሐዋርያው ጳውሎስ በኢዮጴም አቢታ የሚሏት አንዲት ደቀ መዝሙር ነበረች፣ ትርጓሜውም ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋት የምታደርግ ነበረች ይላል። ይህቺ ሴት ሐዋርያው ጳውሎስ በዳነበት አካባቢ ጊዜና ሁኔታ ዘመን ውስጥ በኢዮጴ ትኖር የነበረች ጣቢታ የምትባል የሴት ደቀ መዝሙር ነበረች። እህቶችም ደቀ መዝሙር ነበሩ። እግዚአብሔር ይመስገን። በሐዋርያት ሥራ ምዕራፍ 16 ቁጥር 1 ላይ ወደ ደርቤንና ወደ ልስጥራን ደረስን፣ እነሆም በዚያ የአንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ። ሐዋርያ ጳውሎስ ጢሞቴዎስን ሲያገኘው ምን ነበረ? ደቀ መዝሙር ነበረ። እግዚአብሔር የተመሰገነ ይሁን። ለጢሞቴዎስ በጻፈለት መልእክት ላይ ከሕፃንነትህ ጀምረህ ክርስቶስን በማመን የሚገኘው መዳን የሚያሳዩትን መጽሐፍቶች ምን አርግሃል ይለዋል፣ ተምረሃል ይለዋል። ስለዚህ ከሕፃንነቱ ጀምሮ በጌታ ቃል ያደገ ስለሆነ ደቀ መዝሙር ተብሎ ነው የሚጠራው። በሐዋርያት ሥራ ምዕራፍ 21 ቁጥር 16 ላይ ስንመለከት በቂሳሪያ ከነበሩት ደቀ መዛሙርት አንዳንዶች ደግሞ ከእኛ ጋር መጡ ይላል። በኢየሩሳሌም የነበሩት፣ በኢዮጴ ያሉት፣ ጢሞቴዎስ፣ በሐዋርያት ሥራ ላይ እንደምናየው በቂሳሪያ አማኞች በሙሉ ደቀ መዛሙርት ተብሎ ነው የሚጠሩት። ልብ በሉ፣ ለ12ቱ ደቀ መዛሙርት ብቻ የተሰጠ መጠሪያ አይደለም ደቀ መዝሙር። ክርስቲያን የሆነ ሰው ሁሉ ምንድን ነው የሚሆነው? ደቀ መዝሙር ነው የሚሆነው። እግዚአብሔር የተመሰገነ ይሁን። ደቀ መዝሙር ነው የሚሆነው። ስለዚህ ደቀ መዝሙር የሚለው ቃል ከሐዋርያት ሥራና ከወንጌላት ውጪ አለመገኘቱን አስመልክቶ አንዳንድ ጸሐፊዎች ሲናገሩ በብሉይ ኪዳን ውስጥ ከወንጌላት ውጭ አለመገኘቱን ሲናገሩ ለጌታ ደቀ መዛሙርት ብቻ የዋለ ቃል እንደሆነ አድርገው ይናገራሉ አንዳንድ ጸሐፊዎች። ነገር ግን ይኸው እንደምናየው በሐዋርያት ሥራ ላይ የምናያቸው እነዚህ ደቀ መዛሙርት የግዴታ ከጌታ ጋር የተገኙ አይደሉም። ጢሞቴዎስ ከጌታ ጋር አብሮ አልነበረም፣ ግን ደቀ መዝሙር ነው። ደቀ መዝሙርነት የጌታ ተከታዮች የሚታወቁበት መጠሪያ የሆነው ከምን የተነሳ እንደሆነ ማወቅ አለብን። በብሉይ ኪዳን ብዙ ደቀ መዝሙር የሚለውን ቃል አይሁዳውያኖች በጣም አይጠቀሙበትም። ሁሉም ከእግዚአብሔር የመጣላቸውን በነቢያቶቻቸው በሙሴ የመጣውን ትምህርት ቀጥታ ተቀባዮች ስለሆኑ የከሌ ተማሪ ነኝ የሚል ነገር በብሉይ ኪዳን ዘመን አልነበረም። ብሉይ ኪዳን ተጽፎ ግን ካለቀ በኋላ በነበረው ዘመን መጽሐፍትን ጊዜያቸውን ሰጥተው በጣም የተማሩ ሰዎች ስለነበሩ መጽሐፍት እውቀት የሌላቸውን ሰዎች የማስተማር ነገር ሲጀመር በዚያ አይነት መንገድ አይሁዳውያኖች ደቀ መዝሙር ማድረግን፣ ፈሪሳውያን ደቀ መዝሙር ማድረግን የጀመሩት ከጊዜ በኋላ እንደሆነ ይነገራል። አንዳንድ ጸሐፊዎች ይህን ሲናገሩ ከግሪክ ህብረተሰብ ነው ይህንን ዘዴ የማስተማር ዘዴ አይሁዶች የወሰዱት ሁሉ ይላሉ። ስለዚህ መጽሐፍ ቅዱሳችን ግን ሲያሳየን የጌታችን ኢየሱስ ክርስቶስ የደቀ መዝሙርነት አሰራርና ሰዎችን ደቀ መዝሙር የሚያደርግበት ሁኔታ ስንመለከት ከአይሁዶችም የተለየ ነው፣ ከግሪኮችም በጣም የተለየ እንደሆነ ነው የምንመለከተው። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ደቀ መዛሙርት በሶስት ዓመት ተኩል ጊዜ ውስጥ ባደርጋቸው ኖሮ ወገኖቼ ክርስትና አሁን ያለንበት ቦታ ላይ ፈጽሞ ሊደርስ አይችልም ነበር። ስለዚህ ጌታ ኢየሱስ በጣም ጊዜውን ወስዶ እነዚህን ደቀ መዛሙርት አብሯቸው በመዋሉ በማጥፋቱ ጌታ ኢየሱስ ክርስቶስ በጥሩ ሁኔታ የደቀ መዝሙርን ሕይወት ሊኖሩ የሚችሉበትን መሰረት እንደጣለ ነው የምናየው። ተከታዮቹን ጌታ ኢየሱስ ክርስቶስ እንዲከተሉት ሲያደርግ በጣም ትልቅ መንፈሳዊ እርምጃ በሕይወታቸው እንዲወስዱ እንዳደረገ እናያለን። ዛሬ እንዳተኩርበት የምፈልገው ደቀ መዝሙር የሚሆን ሰው የሚወስዳቸውን እርምጃዎች ነው የምናየው። መማር ብቻውን ደቀ መዝሙር አያደርግም። ጌታችን ኢየሱስ ክርስቶስ በምድር በነበረ ጊዜ በርካታ ሰዎች ትምህርቱን ፈልገው ይመጡ ነበር። አንዳንዶች የሚያስተምረውን ሰምተው በእርሱ ያምኑ እንደነበር ወንጌል ሁሉ አሳይቶናል። ባለፈው ይህን ለማሳየት ሞክሬያለሁ። ብዙ ሰዎች በእርሱ ያምናሉ፣ ነገር ግን ጌታ ኢየሱስ ክርስቶስ ስለ ማንነቱ ሲናገር አንዳንዶቹ ይሄ የከበደ ንግግር ነው ብለው ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲል እንዴት ስጋውን በላለን ብለው ጌታን ጥለውት ሁሉ ሄዱ አሉ። ስለዚህ ሰዎች በልዩ ልዩ ምክንያት ደቀ መዛሙርት ነን ይያሉ ይከተሉታል። ትምህርቱ የማረካቸው የጌታ ማንነት ግን ሲመጣ ግን ጠለውት ሲሄዱ ነው ምናየው። ጌታን የሚከተሉ ደቀ መዛሙርት ሊያደርጉት የሚገባውን አንድ ትልቅ ነጥብ ዛሬ እንመልከት። ደቀ መዝሙር ተማሪና ጌታን የሚከተል እንዲሆን ምን ማድረግ አለበት? ልብ በሉ ውድ ወገኖቼ፣ ይሄንን ቃል ልብ ብላችሁ ስሙኝ። ጌታ ኢየሱስ አንድ አይሁዳውያን መምህራን ወይም እንደ ግሪክ ሰዎች ደቀ መዛሙርትን አላስተማረም። የደቀ መዝሙር ህይወታቸው የሚያተኩረው ከመምህራቸው ከሚያገኙት ትምህርት ላይ ሳይሆን ዋናው ትኩረቱ ያለው በመምህሩ በራሱ ላይ ነው። የጌታ ደቀ መዛሙርት በጌታ ላይ ያተኮረውን የደቀ መዝሙር ህይወትና ኑሮ እንዲኖሩ በግድ የሚያስፈልግ ነገር ጌታ ኢየሱስ ነግሯቸዋል። ቻርለስ ሆጅ የተባለ የሥነ መለኮት መምህር እንዲህ አለ፣ ለክርስቲያን በክርስቶስ ውስጥ መሆን የህይወቱ ምንጭ ነው። ለክርስቲያን ክርስቶስን መምሰሉ የህይወቱ አጠቃላይ ፍጻሜ ነው። ለክርስቲያን ከክርስቶስ ጋር መሆኑ የደስታው ህልውና ነው አለ። ደግምላችኋለሁ፣ ለክርስቲያን በክርስቶስ ውስጥ መሆን የህይወት ምንጭ ነው። ለክርስቲያን ክርስቶስን መምሰሉ የህይወቱ አጠቃላይ ፍጻሜ ነው። ለክርስቲያን ከክርስቶስ ጋር መሆኑ የደስታው ህልውና ነው ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ምንድን ነው የሚለን? ክርስትናን ዴይሊ ስንኖር በክርስቶስ ነው የምንኖረው። ደግሞ ክርስትናን የምንኖረው ጌታን በመምሰል ነው። ዓላማው ፍጻሜው ከጌታ ኢየሱስ ጋር መኖር ነው። ስለዚህ ተጀምሮ እስከሚጨርስ ክርስትና ጉዳዩ ከማን ጋር ነው የተያዘው? ከክርስቶስ ጋር ነው የተያዘው። ከምንም ነገር ጋር አልተያዘም የደቀ መዝሙርነት ህይወት። ስለዚህ በጌታ በኢየሱስ ላይ የተማከለውን የደቀ መዝሙር ህይወት ለመኖር አማኞች ከሁሉ አስቀድሞ ማድረግ ያለባቸው መስቀሉን መሸከም ነው። ጌታ ኢየሱስ ይህንን የሚናገርበትን ጥንካሬና መስቀሉን የመሸከምን ዋናነት ችላ እንዳንል ግድ የሚል እውነት ያስተምረናል። እነዚህም በርካታ ጥቅሶች አብረን ረጋ ብለን እናያቸዋለን። ማቴዎስ ምዕራፍ 10 ቁጥር 38 ላይ እንደዚህ ይላል፣ መስቀሉንም የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም ይላል። ምኑን የማይዝ? መስቀሉን የማይዝ። ምንድን ነው መስቀል የሚይዘው ሰው? በእንጨት የተሰራ መስቀል ነው? በወርቅ የተሰራ መስቀል ነው? አንገቱ ላይ ነው? ጆሮ ላይ ነው? ምኑ ላይ ነው? ምናችን ላይ ነው የምናደርገው? በቆዳችን ላይ ዘንድሮ እንዳለው ታቶ አሰርተን ነው? መስቀሉን የማይዝ በኋላዬ የማይከተለኝ ለእኔ ሊሆን አይገባውም። ጌታ ኢየሱስ ክርስቶስ መስቀልን ከመከተል ጋር አቆራኝቶ ነው የሚናገረው። መስቀልን ከመከተል ጋር አቆራኝቶ ነው የሚናገረው። ለኔ ሊሆን አይገባውም ይላል። አይገባውም ሲል ምን ማለት ነው? መስቀል አልባ የሆነ ክርስቲያን የኔ ሊሆን አይችልም ነው የሚለው። እግዚአብሔር ይሄን እንድናስተውል ይርዳል። ይሄ ትምህርት አይደለም። ጌታ ከእኔና ከናንተ ጋር አብሮ ለመኖር የሚጠይቀው ጥያቄ ነው። መሆን ያለበት ጉዳይ ነው የሚያሳየን። ማቴዎስ 16:24 በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ምን ያርገኝ? ይከተለኝ። ስለዚህ ራሱን ሳይክድ ሰው ጌታን ሊከተል አይችልም። መስቀል የሚሸከም ሰው ራሱን ለመካድ ምን ያረገ መሆን አለበት? የወሰነ ሰው ነው መስቀል የሚሸከመው። መስቀል ዝም ብሎ እንደዚሁ መሸከም አይቻል። ስለዚህ መስቀል የሚሸከም ሰው ራሱን የካደ ነው። መስቀል ያልተሸከመ ሰው ጌታን መከተል አይችልም። ለጌታም መሆን አይችልም። ይህን ወደፊት በስፋት ነው የምናየው እነዚህ ነገሮች። በማርቆስ ምዕራፍ 10 ቁጥር 21 ላይ ኢየሱስም ወደ እርሱ ተመልክቶ ወደደውና ያ ባለጠጋውን ሰው አንድ ነገር ጎደለ፣ ሂድ ያለን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። እግዚአብሔር የተመሰገነ ይሁን። አያችሁት? መስቀሉን ተሸከምና ና ነው ያለው። እንዲሁና ና ተከተለኝ አላለም። ዝም ብሎ ወክ እያደረገ መከተል የለም። መስቀሉን ተሸክመህ ና። እነዚህ ነገሮች በመጽሐፍ ቅዱስ ውስጥ ስላሉ ስለ እግዚአብሔር ሰዎች፣ ከጌታ ጋር ስለነበሩ ሰዎች፣ ጌታ ስለነበረበት ዘመን አይደለም ይነግሩን፣ ለእኛም ነው። መስቀሉን ተሸክመህ ና ተከተለኝ ነው የሚለው። ስለዚህ ጌታን ስንከተል በምቾት አይደለም እንከተለው፣ በከንፈርት አይደለም። መስቀሉን ተሸክመህ ተከተለኝ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ራስህን ክደህ ተከተለኝ፣ ራስሽን ክደሽ ተከተይ ነው የሚለው። ብዙ ክርስቲያኖች ይህንን ነገር በሕይወታቸው ውሳኔ ሳይወስኑ እንደሚኖሩ በብዙ ሁኔታ እናያለን። ራሳቸውን ሳይክዱ ቤተ ክርስቲያን ውስጥ የሚኖሩ ሰዎች እንዳሉ የታወቀ ነው። በጣም ብዙ ሰዎች ወደ ጋብቻ ሲገቡ በኮንዲሽን ወደ ጋብቻ የሚገቡ ሰዎች ብዙ ጊዜ አለው። በኮንዲሽን እና ይህን እስካረገች ድረስ ነው አብረን የምንኖር፣ ይህን እስካረገች ድረስ ይላሉ። እንደዚህ ያለ አይነት ጋብቻ በውልና በእንትን መፈራረም ነው ያለባቸው። እሷ ምን ታረጋለች፣ አንተ ምን ታረጋለህ ተባብሎ ነው መደራደር ያለባቸው። ስለዚህ ላደረጉበት ማስረጃ እየሰበሰቡ ነው መኖር ያለባቸው። ይህ ትዳር አይደለም፣ ኮንትራት ነው። ይህ ትዳር አይደለም፣ ቢዝነስ ነው። ይህ ትዳር አይደለም፣ እንደ ማህበር እንደ ድርጅት የሚሆን ነገር ነው። ትዳር ሌላ ጉዳይ ነው። ያለምንም ቅድመ ሁኔታ አንድን ሰው ወዶ ራስን ሰጥቶ የሚኖር ህይወት ነው እንጂ በኮንዲሽን አይደለም። የክርስትና ህይወት ደግሞ ከትዳር ይበልጣል። እግዚአብሔር ይመስገን። ራስን መካድ እጅግ በጣም አስፈላጊ ነው። ሰው ራሱን ሳይክድ ጌታን ሊከተል አይችልም። የእግዚአብሔር ስም የተባረከ ይሁን። ወገኖቼ የደቀ መዝሙርን ህይወት ስንትሰሙ ሁለቱን ቃላቶች እንዳትረሱ። ደቀ መዝሙር መጀመሪያ ምንድነው ብለናል? ይማራል። ተማሪ ነው፣ የሚማር ነው። ሁለተኛስ የሚከተል ነው። እነዚህ ሁለት ነገሮች በደቀ መዝሙር ህይወት የሚኖሩት መከተል፣ መማር በእግዚአብሔር ቃል መከተል በምን መስቀል በመሸከም የሚሆን እንደሆነ ነው። ሰዎች ቸርች አቴንድ ማድረጋቸው አይደለም ደቀ መዝሙር የሚያረጋቸው፣ መስቀል ተሸክመው መኖራቸው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ያለ መስቀል ክርስትናን መኖር አይቻልም። እንደግማለን። ማቴዎስ 10:38 መስቀሉን የማይዝ በኋላዬም የማይከተለኝ ለኔ ሊሆን ምን አረገው? ድምጻችሁን ከፍ አድርጉ እስቲ። አይገባውም በሉ እስቲ። መስቀሉን የማይዝ በኋላው ጌታን ሲከተል መስቀል የሌለው ክርስቲያን የጌታ ሊሆን አይገባም፣ በፍጹም አይገባም። ጌታ ራሱ ነው ያለው። ማቴዎስ 16:24 በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ፍላጎት አለው የሚወድ ካለ አንድ ነገር ማረጋት ይምጣ አላለም። ራሱን ይካድ፣ መስቀሉንም ተሸክሞ ምን ያርገኝ? ይከተለኝ። እነዚህን ጥቅሶች በዚህ ሳምንት እንድታጠኗቸው በጣም 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 ነው እንፈልገው። ወገኖች እነዚህን ጥቅሶች እንድትጸልዩባቸው በጣም ያስፈልጋል። ወገኖች ጌታ ሆይ መስቀልህን ተሸክሜ የምኖርበትን ምስጢርና ጸጋ አሳየኝ እያላችሁ ልትለምኑት ይገባል። መስቀል መሸከምን አስተምረኝ ጌታ ሆይ ይህን እንዳስተውል እርዳኝ እያላችሁ ጌታ ልትጠይቁት ይገባል። የእግዚአብሔር ስም የተባረከ ይሁን። ማርቆስ 8:34 ህዝቡንም ከደቀ መዛሙርት ጋር ጠርቶ እንዲያላቸው በኋላዬ ሊመጣ የሚወድ ቢኖር ለመምጣት የሚፈልግ የሚወድ ካለ ራሱን ምን ያርግ? ይካድ። መስቀሉንም ተሸክሞ ምን ያርገኝ? ይከተለኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ክርስቲያን ነኝ ከማለት በፊት እነዚህን ነገሮች ደግሞ ማወቅ አለብን። ክርስቲያን ነኝ ስንል እነዚህን ነገሮች ማወቅ አለብን። ራሴን ክጄ ነው ወይ ጌታን የምከተለው? መስቀሉን ተሸክሜ ነው ወይ ጌታን የምከተለው? በማርቆስ 10:21 ላይ ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ አለው። የባለ ጠጋ እግዚአብሔርን እየታዘዘ የኖረ ሰው ነው። ከልጅነቴ ጀምሮ የትእዛዛቱን ሁሉ ፈጽሜያለሁ አለ። ያለህን ሁሉ ለድሆች ሽጥ፣ ስጥ፣ በሰማይም ሽጥ አይደለም ይቅርታ፣ ስጥ ነው ያለው፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክመና ተከተለኝ አለው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። በሉቃስ 9:23 ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም እለት እለት ተሸክሞ ይከተለኝ። ይከተለኝ እለት እለት ተሸክሞ። ሄነሪ ኒውማን የሚባል ሰው በጣም የተማረ ሃርቫርድ ውስጥ ያስተምር እንደነበር ነው የሚታወቀው። ሄወዘ ፕሮፌሰር እና ይሄ ሰው ዚዲሲ ውስጥ የሚገኙ አካላተ ስንኩላን ሜንታሊ ሪታርድድ የሆኑ ምንም ብታናግሯቸው የማይሰሙ ሰዎችን እንዲያገለግል ሸክም ሆኖበት እግዚአብሔር ይህን ከኔ ይፈልጋል ብሎ ስንትና ስንት ስኮላርስ የሚያስተምር ሰው መጥቶ እነሱን ይረዳል። መጥቶ እነሱን እያገለገለ አሁን በህይወት ያለ አይመስለኝም። መጽሐፉን ብታነቡት አንዳንዱ በጣም ያስደንቃል። ሄንሪ ኒውማን የሚባለው ሰው በጣም የሚገርም ነገር ተናገረ እና የተናገረውን ነገር አነብላችኋለሁ። ምን እንዳለ በቀጥታ በተረጉመው ደስ ይለኛል። ምን አለ? ደቀ መዝሙር የሚለውን ጉዳይ አስመልክቶ ሲናገር የክርስቶስን መስቀል ለአንዴና ለመጨረሻ ጊዜ መሸከሙ ትልቅ እርምጃ አይደለም። መስቀሉ እለት እለት ለኛ የማይመቹትን የማይማርኩ ታናናሽ ስራዎችን መስራትን የሚጠይቅ ነው አለ። ይሄ ሰው በህይወቱ ያየውን ነው የሚናገረው። መስቀሉ እለት እለት ለኛ የማይመቹትን የማይማርኩትን ታናናሽ ስራዎችን መስራትን የሚጠይቅ ነው አለ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ይሄ ፕሮፌሰር የሆነ ሰው ሜንታሊ ሪታርድድ የሆኑ ፊዚካሊ ቻሌንጅድ የሆኑ ልክ ያልሆነ የነገር ያላቸውን በጤንነት አንጻር ሰዎች ጋር ነው አብሯቸው ያገለገላቸው። የሚገርሙ እግዚአብሔር የተመሰገነ ይሁን። ስለዚህ የጌታን መስቀል ሉቃስ ምዕራፍ 9 ቁጥር 23 ላይ እለት እለት ተሸክሞ ምን ያርገኝ ነው የሚለው? ይከተለኝ። መስቀሉን እለት እለት ተሸክሞ ይከተለኝ። እግዚአብሔር የተመሰገነ ይሁን። ነፍሱን ሊያድን የሚወድ ሁሉ ምን ያረጋታል? ያጠፋታል። ነፍሱን ሊያድን የሚወድ ሁሉ ያጠፋታል። ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለሙን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? በኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብር ሲመጣ በርሱ ያፍርበታል። የጌታ ኢየሱስ ክርስቶስ ተከታዮች ይሄ እውነት ባይገባቸው ኖሮ፣ ይሄን ትምህርት ጌታ ባስተምራቸው ኖሮ ክርስትና ጌታ ሞቶ መከራ በተቀበለበት ጊዜ ያበቃ ነበር። እነዚህ የጌታ ደቀ መዛሙርት ይሄ ስለ መስቀል ያስተማራቸው ነገር ስለተቀበሉት ጌታን ያሳደዱት የገደሉት ሰዎች ባሉበት ክፉ ዘመን ከዚያም በኋላ በሮም ነገስታቶች በየሀገሩ በሮም ግዛት እየተሰደዱ ላውሬ እየተጣሉ እንደ ችቦ ግንድ ላይ የታሰሩ የነደዱ ጌታ ኢየሱስ ክርስቶስን ተከተሉት። ክብር ለእግዚአብሔር ይሁን። ዛሬ ክርስትናኛ ጋር መጥቷል። ክርስትናን በምንም አይነት እመኑ ይልንገራችሁ፣ ወደፊት በብዛት እናየዋለን ይህን ጉዳይ ይህን ሚስጥር ለምን እንደዚህ እንደሚሆን። ያለ መስቀል ክርስትናን ማንም ሰው መኖር አይችልም። የጌታ መስቀል በሕይወታችን ቦታ እንዲኖረው ማሰብ ማስተዋል ይኖርብናል። ዛሬ መስቀል አልባ የሆነ ክርስትና ነው በብዛት የሚሰበከው። ሰዎች የፈለጉትን እየሆኑ የፈለጉትን እያደረጉ እንደፈለግን እየሆንን የክርስቶስ ተከታዮች ነን የሚባለው አባባል ውሸት ነው። የጌታ ደቀ መዛሙርት መስቀል ተሸክመው ነው የተከተሉት። ደቀ መዝሙር ተማሪ ነው። ደቀ መዝሙር ጌታን የሚከተል ነው። ተማሪ አስተማሪ አለው። የጌታ ደቀ መዛሙርት አስተማሪያቸው ጌታ ነው። የሚከተሉት ኢየሱስን ነው። መከተል ያለ መስቀል ሊሆን አይችልም። ቸርች ወክ አርጎ መምጣት አይደለም ክርስትና። እሁድ ፕሮግራም መካፈል አይደለም ክርስትና። ዶንት ሳይ ቸርች ስለመጣችሁ ክርስቲያን ነኝ አትበሉ። በመስራ ቤታችን በቤታችን የትምንውን የትም 24/7 የጌታ ኢየሱስ ክርስቶስ ተከታዮች ነን። ይሄን የምናደርገው መስቀል ከተሸከመን ብቻ ነው። ስለዚህ የደቀ መዝሙር ህይወት ማርኩ መስቀል ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። እግዚአብሔር የተመሰገነ ይሁን። አውት ኦፍ ኮንቪኒየንስ ክርስትናን መኖር ክርስቲያን ሆኖ መኖር አይደለም። ክርስቲያን ሆኖ መኖር የሚቻለው መስቀል ስንሸከም ብቻ ነው። በሉቃስ 14 ከ25 እስከ 27 እነዚህ የምትጸልዩባቸው ጥቅሶች ናቸው። ብዙም ህዝብ ከእርሱ ጋር ይሄዱ ነበር። በጣም ብዙ ሰዎች አብረውት ይሄዳሉ። ጌታን ከበውት ከኋላውም ከፊቱም ይሄዳሉ። ከእርሱ ጋር ይሄዱ ነበር። ዞር ብሎም ወደ ኋላ ያሉትን እንዲህ አላቸው፣ ማንም ማለት ወንድ የለም ሴት የለም ሁሉንም በእድሜ የገፋ የለም ወጣት የለም፣ ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። አስምሩበት፣ አይችልም። ይሄ ቃል ሊለወጥ አይችልም። የ21ኛው መቶ ክፍለ ዘመን ቤተ ክርስቲያንና አገልጋዮች ይሄ ሊያሻሽሉት አይችልም። ይሄ ተሻሽሎ የምንኖረው ክርስትና ስሙ ሌላ ነው። ኢየሱስ የለበትም። ይሄን ምስጢር በደንብ እናየዋለን፣ ለምን መስቀል ተሸከሙ እንዳለ። ስለዚህ የደቀ መዝሙር ህይወት ደቀ መዝሙር ተማሪ ነው። ደቀ መዝሙር የሚከተል ነው። ደቀ መዝሙር መስቀል ተሸክሞ ጌታን የሚከተል ነው። ያለ መስቀል መከተል የለም። ወክ ማረግ አይደለም ጌታን መከተል። ቸርች በኮንቪኒየንሳችን መምጣት አይደለም ጌታን መከተል። ይሄ እውነት ሐዋርያቶቹ ባይገባቸው ኖሮ ክርስትና ጌታ ሞቶ በተቀበረበት ጊዜ ያበቃ ነበር። ይሄ ግን ስለገባቸው ጌታን የሰቀሉት ያሳደዱት በነበሩበት ዘመን በሮም ግዛት ሁሉ እንደ ችቦ የነደዱ ላውሬ የተጣሉ በመጋዝ የተሰነጠቁ በፈላ ዘይት ውስጥ የተከተቱ ላውሬ ለሚቦጫጭቃቸው ለተራባ አውሬ የተጣሉ በጣም ከባድ የሆነ ጉድጓድ ውስጥ እስር ቤት ውስጥ ብርሃን በማይበት ጨለማ ውስጥ እየታሰሩ ከግንድ ጋር ተጠርቀው እየታሰሩ እየተገረፉ ይህን ሁሉ ሳይቆጥሩ ያገለገሉት ይሄ እውነት ስለገባቸው ነው። እነሱ የኖሩትን የደቀ መዝሙር ህይወትኛ ለመኖር ዛሬ ስደት የለብንም ነጻነት ያለበት ሀገር ነን። ግን ዋጋ እየከፈሉ የሚኖሩ ግን ቅዱሳን ዛሬም አሉ። በኤርትራ ውስጥ በኮንቴይነር ውስጥ በጉድጓድ ውስጥ እየታሰሩ አንድ ክርስቲያን ወንድም ፋርማሲስት የነበረ ታስሮ የተማረው ትምህርት ሁሉ ካይምሮ ውስጥ ጠፋ። አይደንቲቲ ሁሉ ጠፋ። ብሬኑ ብላንክ ነው የሆነው። ብዙዎች እዛ ውስጥ ገብተው ሽባ ሆነው ወጥቷል። የታመሙ አሉ። እስካሁን ድረስ እኔም አቀው አንድ ጓደኛችን ሐኪም አለ። እስካሁን ድረስ በእስር ቤት ነው ያለው። ሚስቱ ሞታ ልጁን ይዛ ከሀገር ወጣ ነበር። ሚስቱ ስትሞት ሬሳዋ ከስዊድን ሀገር ነው ከአውሮፓ ሲመጣ ሚስቱን እንዲቀብር ሲጠየቅ አይቻልም ተባለ። ሚስቱን አልቀበረም። ልጁን ዛሬ የሚያሳድጉት የሚስቱ ቤተሰቦች አዛውንት ሽማግሌ ሰዎች ናቸው። He's a professional doctor, psychiatrist. The only psychiatrist ለዛች ሀገር። ይህን መከራ ይሄ ወንድማችን የሚቀበለው መስቀሉን ስለተሸከመ ነው። ዛሬ መስቀል የሚሸከሙ ክርስቲያኖች አሉ። እኛ ብዙ እንደነሱ ዋጋ ቢያስከፍለን ክርስትናን እንዴት እንደምንኖር እናስብ እናስተውል። ውድ ወገኖቼ የደቀ መዝሙር ህይወት ስልጣና ትምህርት አይደለም። አውቀዋለሁ ተመረዋለሁ የምንለው አይደለም። መስቀል ተሸክመን የምንኖረው ነው። ያሬ ቤተክርስቲያኑ የሚካፈሉ ሰዎች ቁጥራቸው እንዳይጎደል አስራቱ እንዳይጎደል ሰዎችን ኢንተርቴን ነው መታደርጋቸው። ውድ ወገኖቼ ይሄንን ማድረግ አይቻለው። ደቀ መዝሙር እንድትሆኑ ነው ጌታም ይፈልገው። የጌታ ኢየሱስን መስቀል መሸከምን መሰረታዊ የክርስትና ጉዳይ እንደሆነ ደቀ መዝሙርነትን ስታስቡ ስልጣናን እንዳታስቡ ትምህርት እንዳታስቡ መከተል ነው። የምማረው ልከተል ነው የምከተለው መስቀል ሲሸከም ነው የሚለውን መርሳት የለብንም። ደቀ መዝሙር ተማሪ ነው የሚማረው ልከተል ነው። ጌታን የሚከተለው መስቀል ተሸክሞ ነው። ክብር ለእግዚአብሔር ይሁን። እንዲህ ያለ ነገር የሌለበት እንዲህ ያለ ማርክ የሌለበት ክርስትና ስሙ ሌላ ነው። መጽሐፍ ቅዱስ ውስጥ ቦታም ታሪክም የለው። እግዚአብሔር የተመሰገነ ይሁን። ይሄንን እውነት ጌታ ተጭኖ ያስተማረው ትልቅ እውነት ነው። ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም። ቁጥር 7 ሉቃስ 14 ላይ አይችልም። መስቀል ምን እንደሚያመጣ ብዙ ነገሮች ወደፊት እናያለን። የእግዚአብሔር ስም የተባረከ ይሁን። ብዙዎቻችን መንፈሳዊ ህይወታችን ምንም ይሆንብን ምንም ዋጋ ስላላስከፈለን ነው ዝም ብለን ነው የምንኖረው። ውድ ወገኖቼ ከልባችን የተሰጠነለት ነገር ልባችንን የገዛ ነገር ነው ጣዕም የሚሰጠው። ክብር ለእግዚአብሔር ይሁን። ፖሊካርፕ የተባለ ሰው በሳት ሊያቃጥሉት አቆመውት ያለ አዛውንት የሆነ እድሜው ነጭ ጸጉሩ አዛውንትነቱ አሳዝኗቸው እባክህን ኢየሱስን ካደውና ንተውህ አሉት። ይህን ሁሉ ዘመን ሳላሳገለግለው ያልበደለኝን ይህን ጌታዬን እንዴት ክደዋለሁ አለ። እንደ ችቦ ነዶ ሞተ። ውድ የጌታ ልጆች ዥንጉርጉር ቡቱቶ ልብስ የለበሰ ክርስትና በዘመናችሁ አይታችሁ ከሆነ እሱ ክርስትና አይደለም። ከመስቀል ጋር የተያዘ ክርስትና ነው ክርስትና። እነዚህ ሁሉ ቅዱሳን የዘመን ጉዳይ ሆኖባቸው አይደለም እንዲሆኑት፣ የጌታ ትእዛዝ ሆኖ ነው መስቀል የተሸከሙት። እግዚአብሔር ይመስገን። የጌታ ትእዛዝ ሆኖ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ ስላነበብኩላችሁ ጥቅሶች ልትጸልዩ ልታስቡ በጌታ ጸጋ በጣም በጣም እለምናችኋለሁ። ደቀ መዝሙርነት ትምህርት አይደለም፣ ስልጣን አይደለም፣ የሙያ ትምህርት አይደለም። በእኔ ህይወት ውስጥ የጌታ መስቀል አለ ወይ? ለጌታ ብዬ ራሴን የካድኩት ነገር አለ ወይ? በዚህ ቦታ ላይ ሉቃስ እንደሚነግረን አባቱን ከአባታችሁና ከክርስትና ማን ይበልጣል? እናቱን ከእናታችሁና ከኢየሱስ ማን ይበልጣል? ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን፣ የራሱን ህይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። እግዚአብሔር የተመሰገነ ይሁን። ደቀ መዝሙርነት በእንዲህ ነው የሚጀምረው። ከጌታ ጋር አብሮ የሚደመር በህይወታችን የለም። ኢየሱስ ደባል አይደለም። ኢየሱስ ደባል አይደለም በሉ እስኪ። ደባል ምን አይነት ሰው ነው? አብሮ የሚኖር ነው፣ መብት አለው። ደባሌ ነው ከተባለ ምን ማለት ነው? ቤት ለሁለት የተከራዩ ሰዎች ናቸው። እሱም መብት አለው፣ እሱም መብት አለው። ኢየሱስ ደባል አይደለም። ደባል አይደለም። ደቀ መዝሙርነት ስልጣን አይደለም። ደቀ መዝሙር የሚሆን ሰው ተማሪ ነው። የሚማረው ጌታን ሊከተል ነው። የሚከተለው መስቀል ተሸክሞ ነው። ደቀ መዝሙር ተማሪ ነው። የሚማረው ጌታን ሊከተል ነው። የሚከተለው መስቀል ተሸክሞ ነው። እግዚአብሔር የተመሰገነ ይሁን። ሉቃስ 23 26 ላይ ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም አለ ጌታ ኢየሱስ 14 27 ላይ ቀርታ ዮሐንስ ወንጌል ምዕራፍ 12 ከቁጥር 25 እስከ 26 ላይ እንግዲህ አሁን سنመለከት ማቴዎስም ማርቆስም ሉቃስም ይሄን ጉዳይ ጽፈዋል። ዮሐንስ በ12ኛው ምዕራፍ ከቁጥር 25 እስከ 26 ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። እውነተኛ ክርስትናን ክርስቶስን ወደው የሚኖሩ ሰዎች ስለራሳቸው ብዙ ግድ የላቸውም። ለጌታ ሲሉ የማይሆኑት ነገር የለም። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ የማረካቸው ሰዎች። ስለዚህ ነፍሱን የሚወድ ያጠፋታል። ነፍስን መውደድ ምስጢር አለው፣ ብዙ እንማረዋለን ወደፊት። ነፍሱን በዚህ ዓለም የሚጠላ፣ በዚህ ዓለም ነፍሳችን የምትወዳቸው ብዙ ነገሮች አሏት፣ ብዙ ነገር ትፈልጋለች። ንጉስ ዳዊት ምን እንደሚል በመጽሐፍ ቅዱስ ውስጥ ብትመለከቱ አይኖቼ ከፍ ከፍ አይበሉብኝ ይላል። ነፍሳችን ከፍ ከፍ ትላለች። የት ጋ ነው ትልቁ ቦታ? የት ጋ ነው ኢምፖርታንት የምባለው? የቱ ጋ ነው እሱ ብሰቀል ጥሩም የሆነው ምጎላው? አቤቱ አይኖቼ ከፍ ከፍ አይበሉብኝ ከትልልቆች ጋር ከኔ የሚበልጥ ከሚከበሩ ጋር አልሄድኩም ይላል ንጉስ ዳዊት። ነፍሴን ምን አረኳት? ዝም አሰኘኋት። እግዚአብሔር የተመሰገነ ይሁን። መዝሙር 131 ላይ ተመልከቱት ከቁጥር 1 እስከ 3 ንጉስ ዳዊት ትልልቅ ቦታ ላይ ነፍሱ ልትሰቅለው ታስባለች፣ ትመኛለች። ይሄን አይፈልግም። ከትልልቆች ጋር ከኔ የሚበልጥ ከሚከበሩ ጋር አልሄድኩም ይላል። ነፍሳችን እንደዚህ ያሉ ችግሮች አላት የሁላችንም እና ከሌ ጓደኛዬ ነው ከሌ ጋር አበላው ነከሬ ጋር ሆንኩ እዚህ ነበርኩ እዛ ነበርኩ እንላለን ምን ፈልጋቸው የስታተስ ቦታዎች አሉን ንጉስ ዳዊት በብሉይ ኪዳን እኮ ነው ይሄን የሚለው ጌታ ሞቶ ሳይነሳ ከኔ የሚበልጥ ከሚከበሩ ጋር አልሄድሁም ነፍሴን ምን አረኳት ይላል አሳረፍኳት በምኞት ከመቅበዝበዝ ወደ ላይ ከመመልከት ትልልቆችን ከማየት ከለከልኳት ነፍሴ አሳረፍኳት የናቱን ጡት እንዳስተውት ዝም ማሰኘዋት ምኞቷን ዛሬ ነፍሳችን አውሬ ነው የምትባለው አይደለም የዚህን ምድር ሁሉ ከፍታ ላይ ወጣለው ዝማሬውም ያ ነው ዘላለው ምን እላለው ከመስቀል የተጣላ አምልኮ ከመስቀል የተጣላ ጸሎት ከመስቀል የተጣላ ትንቢት ከመስቀል የተጣላ ራእይ ከመስቀል የተጣላ ምኞት ያለን በታምኑም ባታምኑም ይሄ ቤተክርስቲያንን ያበሰብሳታል የኢየሱስ ክርስቶስን ክብር እንድታረጋት መላሳችን እንደነዚህ ያሉ ነገሮችን ለምዶ ከሆነ እግዚአብሔር ከዚህ አጽዳኝ በመስቀልህ ቃል ባሉት ነፍሴን አሳረፋት የናቱን ጡት እንዳስተውት ዝም ማሰኝ የትኛው ልጅ ነው የናቱን ጡት ተከልክሎ ባንዴ ዝም የሚል የጨከነ ነገር ሲደረግ ነው የናቱን ጡት እኮ ነው የባህር ጡት አይመስላችሁ ወገኖች የናቱን ጡት ነፍሳችን እንደ ጡት የምትጠባቸው ዓለምን ምኞቶች ሁሉ አስተቶ ዝም ማሰኘዋት ምን ያህል እንደ ጨከነ ነው ልጅ ቶሎ ዝም አይልም አስጨከናት ነፍሴ የናቱን ጡት እንዳስተውት በኔ ውስጥ ናት እስኪ ልብ ብላችሁ ተመልከቱ ከትልልቆች ጋር መሆንን አይኖች ከፍ ከፍ ማለትን አስትቷት የናቱን ጡት እንዳስተውት ሰው ነፍሱ በውስጡ የሆነችለትን ሰው እስቲ አስቡ ምን አይነት ሰው ነው ያሰው ምንም አይደንቄ ነው አይደለም የናቱን ጡት ቢያይ አይደለም ልጅ ምን አይሆንም ጡት የተወለጀ እንደ ሌላ ጊዜ አይሆንም አምጪ አይልም ርፍ ያለ ነው ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን እነተኛ የሃይማኖት እምነት የወንጌል እምነት የሚኖርን ይሄንን ስናረግ ነውኛ ስለዚህ ነፍሱን መካድ ማለት ይሄ ጥሩ ዲስክራይብ ያረጋልናል የእግዚአብሔር ስም የተባረከ ይሁን ስለዚህ መስቀል ሳይኖር ጌታን እከተላለሁ የሚል መስቀል ማህተሙን ፊርማውን ያላሳረፈበት የመስቀል ኃይል ያላለፈበት ቋንቋ ምኞት ንግግር ትንቢት ራእይ ከባዕድ ወንጌል ከተቀየጠ ከንክርዳድ ትምህርት የተገኘ ሁሉ ከኛ ይራቅ እነተኛ ደቀ መዝሙር ሆናችሁ ለመኖር ከፈለጋችሁ ይሄንን የመስቀሉ ቃል ከውስጣችን ያጥፋል ዛሬ ብዙ ደቀ መዛሙርት በቤተ ክርስቲያን የሌሉት ለዚህ ነው ስለዚህ እግዚአብሔር ይሄንን የመስቀሉን ኃይል ሲያመጣ ቋንቋችን ዓለማዊነት አይኖረውም ጠረናችን ዓለማዊነት አይኖረውም ለምን ሽታችን ክርስቶስ ይሆናል ኢየሱስን ኢየሱስን ነው የምንለው እግዚአብሔር ጸጋውን በላያችን ላይ ክብሩን በላያችን ላይ ያኖርልን ይችላል እግዚአብሔር ስም የተባረከ ይሁን ዮሐንስ ወንጌል ምዕራፍ 16 ቁጥር 33 በኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ በዓለም ሳላችሁ መከራ አለባችሁ ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁ ክርስቲያን መከራን አቮይድ ማድረግ አይችልም መከራ አለባችሁ አለብን በስራችን ቦታ ተወዳጅ ለመሆን መሞከር የለብንም በየትኛውም ቦታ ችግር እንዳይገጥመን መፍራት የለብንም ምክንያቱም መከራ ክፉ ሰርተን አይምጣብን እንጂ ክርስቲያን ሆነን የምንኖረው ኑሮ የሚያመጣብንን ነገር መስቀሉን ተሸከሙ ስለተባለን ቆርጠን ስለወጣን ጦር ሜዳ የሚሄድ ሰው ለምን ጥይት ሰማው እንደማይል ጦር ሜዳ የሚሄድ ሰው ለምን ተተኮሰብኝ እንደማይል እኛም ለምን ችግር ገጠመኝ አንልም ለምን መስቀሉን ተሸክመናልና እግዚአብሔር ስም የተባረከ ይሁን እግዚአብሔር ስም የተባረከ ይሁን። እነዚህ ጥቅሶች ሁሉ ያየናቸው የሚያሳዩንን መሰረታዊ ነጥቦች ልጠቅልላችሁ ሰዓታችን ከማለቁ በፊት። መስቀልን መሸከም ምን ማለት እንደሆነ እነዚህ ጥቅሶች ያሳያሉ። መስቀሉን መሸከም ጌታን ለመከተል ወሳኝ ነው። ወሳኝ ነው። ጌታን እከተላለሁ ስትሉ መስቀል መኖሩን ማወቅ አለብን። ጌታን እከተላለሁ ማለት ቸርች መጣለሁ ማለት አይደለም። ጌታን እከተላለሁ ማለት ቤተክርስቲያን ውስጥ ስለ ክርስትና ምናውቀው ባገልግሎት ወይም በፈለገ ነገር ምናረጋው ነገር መናገር አይደለም። ጌታን መከተል በመስቀል ከመስቀል ጋር የተያዘ እንደሆነ ማወቅ አለብን። ሁለተኛ መስቀሉን መሸከም ራስን ከመካድ ጋር ነው። እንዲሁ ዝም ብሎ የመከራ ኩሊ መሆን አይደለም። ራስን መካድ ሌላ ሰው አይደለም ለኔ የሚክድልኝ፣ እኔ ነኝ የምከደው፣ ራሴን የምከደው ለጌታ ለኢየሱስ ክርስቶስ ስል። ለጌታ ለኢየሱስ ክርስቶስ ስንል ራሳችን ክዳለን። ራሱን ማይክድ ብሏልና። ስለዚህ ራስን መካድ ሳይኖር መስቀል ተሸከምኩ ማለት አንችልም። እግዚአብሔር ይሄን እንድናስተውል ይርዳን። በእግዚአብሔር ጸጋ በጌታ ስም በእውነት ነግራችኋለሁ፣ ይሄንን የምንማረውን እውነት እውን እንዲሆንልን ብንፈልግ ታናሽነታችሁን አትናቁ። የእግዚአብሔር ክብር በእናንተ ነው የሚገለጠው። እግዚአብሔር ይመስገን። ባለሙያ ኤክስፐርቶች አይፈልግም። መስቀል በሚሸከሙ ሰዎች ነው ጌታ የትንሣኤውን ኃይል የሚገልጠው። እግዚአብሔር ስም ብሩክ ይሁን። መስቀሉ መሸከም ራስን መካድ አለበት። ራስን መካድ ክርስቲያን መለማመድ አለበት። በጸሎት ሕይወታችሁ ውስጥ ራስን የመካድ ጸሎትን መጸለይ መለማመድ አለበት። ራሳችንን የመካድ ምንም ነገር ስትመኙ ራስን መካድን የሚጋጭ ጸሎት መጸለይን ማቆም አለብን። ራስን መካድን፣ ምክንያቱም ራስን መካድ ቋሚ ነገር ነው። ለክርስቲያን የምንፈልገው የጌታን ክብር ብቻ ነው። እኔ ብሎ ክርስትና የለም። ራስን መካድ ጌታ ሆይ ምን ትፈልጋለህ? በጣም ያማል መስቀል። አንዳንድ ጊዜ ስንለምደውና ስናቀው የሚያመጣውን ክብርና ጸጋ ስናይ ነው ሚስጥሩ የሚገባን። ግን እንዴት ራሴን እክዳል? እንዴት ተጠቅቼ እንዴት እንዲሆኝ እልህ ይዘናል። በቃ እንዴት ከማናንሼ? ስለዚህ ምን እናደርጋለን? ከመስቀል ወረድ ብለን ጎራ እንላለን ወደ ዓለም። ስለዚህ ራስን መካድ በጣም ወሳኝ ነው። መስቀሉን ተሸክመን ለጌታ ክብር ጌታ ሆይ እኔ በዚህ ጉዳይ ያንተ ፈቃድ በሕይወቴ እንዲሆን ወስኛለሁ ብትሉ እግዚአብሔር አይተዋችሁም። እግዚአብሔር አይተውም። ልጁን የሞተውን ልጁን ሰዎች ሁሉ ዓለም ሁሉ የቸነከረችው ልጁን ከሞት ያስነሳው ያ የክብር ኃይል እናንተ ላይ ያርፋል። እግዚአብሔር ይመስገን። ስለዚህ የትንሣኤ ኃይል ብዙ ክርስቲያኖች ዛሬ ራሳችንን ሳንክድ የሟርት ጸሎት እንጸልያለን። በእኛ በላይ በተነሱብን ሰዎች ላይ ክፋትን፣ ተንኮልን፣ ጥቃትን በሰዎች ላይ እንዲመጣ በምኞታችን በጸሎታችን ብዙ ነገሮችን በሰዎች ላይ እንዲደርስ እንፈልጋለን። ያንን ማድረግ የለብንም። መስቀሉን ስንሸከም ጌታ ኢየሱስ ክርስቶስ ክብሩን በላያችን ላይ ሊያኖር ይችላል። መስቀሉ መሸከም የኔ የሚለውን ሁሉ መተው አለበት ሰው። ያንን ባለጠጋ ሰው ቅድም እንዳነበብኩላችሁ እንዳለው እግዚአብሔር የተመሰገነ ይሁን። ማንኛውም ያለንን ነገር ለጌታ ክብር መተው አለብን። እግዚአብሔር ይመስገን። እግዚአብሔር አንዳንዶቻችንን እዛ ላይ አንዳንዶቻችን ዛታች ሊያኖር ይችላል። በዓለም ውስጥ ለሰዎች ዓለማውያኖች እንደሚኖሩት በሆነ መንገድ አኖረንም። እግዚአብሔር የመስቀልን ሕይወት ለለመዱ ሰዎች ማግኘትም ማጣትም ብዙ ማተር አያረግም። የጌታ ፈቃድ በሕይወታችን መሆኑ ነው እንጂ። እግዚአብሔር ይመስገን። ስለዚህ መስቀሉን መሸከም ጌታን ለመከተል ወሳኝ ነው። መስቀሉን መሸከም ራስን መካድ የሚጠይቅ ነው። ሶስተኛ መስቀሉን መሸከም የኔ የምንለውን ሁሉ መተው ነው። እኔ በጣም ጥቂት ምሳሌ ልንገራችሁ። በጣም የራሳችን የቃ የቀራቀምቦ ሆቢ አለን አይደለም? አንዳንዴ እንደምትወዱት ነገር የላችሁም? እኔ በጣም ካሜራ ወድ ነበር። በጣም ደሃ ያለው ብዙ ገንዘብ አውጥቼ ኤክስፔንሲቭ የሆነ ካሜራ ነበረኝ። በጣም የላይት ፊልተሩ የላይት ሴንሰሩ ምን ልበላችሁ፣ ምንም የለኝም እኮ ደሃ ነኝ። ግን በጣም ካሜራ ስለምወድ አሜሪካን እጄ ገዝቼ መጣው። ትልቅ ነገር ቢኖር ካሜራ ነው። እና ያ ካሜራ እኛ ቤት የሚቀመጠው እንደ አሻንጉሊት እንደ ሙሽራ። ኧረ አሻንጉሊት እንኳን ማንም ይጫወትበታል። ምን ልበላችሁ፣ ማንም አይነካው። እና ያ ካሜራ ከተባለ በቃ ትልቅ ነገር ነው። አንድ ቀን ያንን ካሜራ ፈልጌው ነበርና ብዙ እኮ አላነሳበትም እኮ እኔ ያን ያህል ምን ለመዞርም ጊዜውም የለኝም። ባነሳ ተማሪዎች ምናምን ነው እንጂ ሰርግ ላይ እንኳን ሲርኩ ይዞም አልሄድም፣ ትዝም አይለኝም። ብቻ እንደው አንዳንድ ትናንሽም ነገር ቢሆን በቃ እንከን ይሆንባቸዋል። እና ያን ካሜራ ትንስል ሌንሱ እንዳለ ይሽከረከራል፣ አይጠብቅም፣ ምን አይልም። በቃ ምን እንደነካው አይታወቅም። ማን ካሜራዬ ተነክቶ እንዴ! ዋናው የአይንን ብሌ እንደ መንካት ነው የሆነብኝ። እናቴ እንዴት እንደደነገጡ ሳይ በእውነት ነው የምነግራችሁ። በዚያ ቦታ ላይ እግዚአብሔር ከባድ ከባድ ነገር አሳየኝ። ይሄ ካሜራ ዕቃ ነው፣ ይሰበር፣ የፈለገውን ይሁን አልኩና ካድኩት፣ ጣልኩት። በቃ ዋጋ ሳጣሁት። ጣልኩት ስላችሁ እንደዚህ አልጣልኩትም። ከእርሱ አይበልጥም፣ ከማንም አይበልጥም። ምንም ነው ይሄ፣ ቅራቅንቦ ነው አልኩኝ። ሁለተኛ ቅራቅንቦ ነገር በእኔና በሰዎች መካከል በሆነ ነገር እንደዚህ ፈታኝ ሊሆንብኝ አላደርግም ብዬ ወሰንኩ። ጥቃቅን ነገሮች ጣዖት ይሆኑብናል። ይህን ነክቶ ሰው ምን እንሆናለን? ምንም ነገር። ምክንያቱም የኔ የምንለውን ነገር በጣም አጥብቀን የምንይዝበት አያያዝ በጌታ ጸጋ መኖርን ያበላሽብናል፣ በጣም ያበላሽብናል። አንዳንድ ጊዜ ሰዎች የሰሰትነውን ወይ ገንዘብ ሊሆን ይችላል፣ ምን ሊሆን ይችላል፣ በጣም የምንይዝበት አያያዝ ጥሩ ካልሆነ እግዚአብሔር ስጥ ይለናል። አውጥተን መስጠት አለብን ለሰዎች በሳክሪፋይስ። እግዚአብሔር እንደዛ ይጠይቅብናል። የኔ የምንለውን እንድንሰጥ ይፈልጋል እግዚአብሔር። የያዝነው ነገር ከንብረት ጋራ፣ ከገንዘብ ጋራ፣ ከእቃ ጋራ፣ እናት አባት፣ ወንድም እህት፣ የራሳችንንም ሕይወት የምንይዝበት አያያዝ ነፍሳችንን እንዳንክድ ያደርገናል። ለምን? ነፍሳችን ዘበኛ ትሆናለች። የራሱ አላደረገችው ሁሉ ክብር አስጠባቂ፣ ጥቅም አስጠባቂ፣ ተከላካይ ትሆናለች። ጌታን ለመከተል አንችልም። የጥበቃ ስራችንን ጥለን መሄድ አንችልም። ጌታን የሚከተል እንደ ወታደር ነው የሚከተለው። ወታደር ትዳሩን ጥሎ፣ ልጆቹን ጥሎ፣ ቤተሰቡን ጥሎ፣ ትምህርቱን ጥሎ ግዳጅ እንደሚሆንበት በዚህ ሀገር ወታደሮች ሲጠሩ ስፖርተኛ ስንትና ስንት ሺህ ስንትና ስንት ደሞዝ የሚያገኘው ወታደር ከነበረ ግዳጅ ሲጠራ ግባ ነው። ወታደር ጥያቄ የለም፣ ምን የለም፣ ተነስ ተነስ ነው። ለሚጠፋው ለዓለም መንግስት ሰዎች ይህን ያህል ይሰጣሉ። እኛ ደግሞ ለጌታ ለኢየሱስ ክርስቶስ እንደዛ ነው። ክብር ለእግዚአብሔር ይሁን። ኤኒ ታይም ሉዝ ለማድረግ አንድን ነገር ነፃ ልንሆን ይገባናል። መስቀሉን መሸከም ነፍስን በዚህ ዓለም መጥላት ነው። ንጉሥ ዳዊት እንዳለው የምንመኛቸውን መስቀሉን መሸከም በጌታ የሆነ መከራን መቀበል ነው። ስለዚህ እነዚህን አምስት ነገሮች እንዳትረሱ። መስቀሉን መሸከም ጌታን ለመከተል ወሳኝ ነው። መስቀሉን መሸከም ራስን መካድ ነው። መስቀሉን መሸከም የኔ የምንለውን ሁሉ መተው ነው። መስቀሉን መሸከም ነፍስን በዚህ ዓለም መጥላት ነው። መስቀሉን መሸከም በጌታ የሆነ መከራ መቀበል ነው። የጌታ ስም የተባረከ ይሁን። ይህንን ለሚያደርጉ ሁሉ የጌታ የኢየሱስ ክርስቶስ ከመስቀሉ በኋላ የመጣው የትንሳኤው ክብር በሕይወታቸው ይሰራል። እግዚአብሔር ይመስገን። ይሄ ጌታ የተናገረው ተስፋ ቃል ነው። እኔ ለእናንተ በቸርነት ማደላችሁ አይደለም። ይሄ እውነት ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። እንጸልይ። በጌታ ጸጋ ደራምላችሁ ውድ ጌታ ልጆች፣ በዚህ ስፍራ የተማርነውን ትምህርት በተለይም ስለ መስቀሉ ዛሬ የተማርነውን ትምህርት እንድታሰላስሉት፣ እንድታስታውሱት፣ እንድትመረምሩት በጌታ ጸጋና ፍቅር አሳስባችኋለሁ። እንድትጸልዩበት በጌታ ጸጋና ፍቅር አሳስባችኋለሁ። ምክንያቱም እድል ይሰጣችኋል፣ ልትመሰክሩ እድል ይሰጣችኋል፣ እግዚአብሔር ያስተማራችሁ ልትናገሩ እድል ይሰጣችኋል። ስለዚህ እግዚአብሔር ከዚህ ምን አስተማረኝ? ይሄ እውነት በሕይወቴ ምን ሰራ? ምን ነገር በዚህ ጉዳይ በሕይወቴ ተግባራዊ ላደርግ እግዚአብሔር ከኔ ጠየቀ የሚለውንና የወሰድናቸውን እርምጃዎች እግዚአብሔር ያሳየናል። እግዚአብሔር የተመሰገነ ይሁን። የተባረክ ልዑል ጌታ ስምህን ጠርተን በዚህ ቦታ ጌታ ሆይ ተሰብስበን ያስተማርከንን ይህንን እውነት ለደቀ መዛሙርትህ የመከርካቸውን ያስተማርካቸውን የገለጥክላቸውን ለእኛም ገልጠህልናል። አቤቱ እነሱን እንደረዳህ እኛንም እርዳን። በዚህ ዓለም ባስቀመጥከን ስፍራ ያንተ ደቀ መዛሙርት ሆነን ካንተ እየተማርን ጌታችን ሆይ ደግሞም አንተን እየተከተልን መስቀልህን ተሸክመን እንድንኖር እርዳን። የመስቀልህን አስፈላጊነት ግለጥልን። አቅም ስናጣ፣ ኃይል ስናጣ፣ ስንፈራ፣ ስንጨነቅ አንተ የተረዳህበትን መስቀልህን ስትሸከም ጌታ ሆይ ጌተሰማኒ ጌታ ሆይ ሰው በሆነው ባህሪህ ላይ የተቀበልከውን መከራህን ሁሉ እያስታወስክ የምትራራ ጌታ ነህ። መስቀልህን ለሚሸከሙ ሁሉ ርኅራሄህን ግለጥ ጌታ ሆይ። መስቀልህን ለሚሸከሙ ፍቅርህን ግለጥ። አሁን ታማኝ የሆኑ ባሪያዎችህ በአንተ ጸጋ እየተደገፉ በድንጋይ እየተወገሩ እንደ ችቦ እየነደዱ ሚስቶቻቸውን ልጆቻቸውን ሁሉ ላንተ ጥለው በእስር ቤት ተጥለው ዘመናት እያስቆጠሩ ጌታ ሆይ ሁሉ ላንተ የተውልህ ወንድሞች እህቶች ከጥንት ጀምሮ ዛሬም በዘመናችን አሉ። አቤቱ እኛም ዛሬ ጌታ ሆይ ስደት እንደ ሌሎች ክርስቲያኖች ባይደርስብንም ስለ ጌታ ብለን መስቀል ተሸክመን ልንኖሮ የሚገባውን ሕይወት ችላ እንዳንል። ራስን መካድ የግል የምርጫ ጉዳይ እንጂ በግድ በመከራ የሚመጣ እንዳልሆነ እንድናስተውል እርዳን። ይህን ጸጋ ለሕዝብ ስጥ። እውነተኛ ደቀ መዛሙርቶች ሆነ እንድንኖር እግዚአብሔር ልጅ የኢየሱስ ክርስቶስ ፍቅር የተጠራንበት ጥሪ ሰማያዊው ጸጋ በልባችን ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ቀጥታ ወደ አምልኮ እንሄዳለን።